ወደ ቆሮንቶስ ሰዎች ምዕራፍ 15 አሁን ደግሞ ወንድሞቼ ሆይ ያበሰርኋችሁን የምሥራች ቃል ላስታውሳችሁ ፈልጋለሁ። ይህም የምሥራች ቃል እናንተ የተቀበላችሁትና ጸንታችሁ የቆማችሁበት ነው። እኔ ያበሰርኋችሁን የምሥራች ቃል አጥብቃችሁ ብትይዙ በዚህ የምሥራች ቃል ትድናላችሁ፣ አለበለዚያ ግን ያመናችሁት በከንቱ ነው። እኔ የተቀበልሁትን በመጀመሪያ ደረጃ ያለውን ነገር ለእናንተ አስተላለፍሁላችሁ። ያስተላለፍሁላችሁም ነገር በቅዱሳት መጻሕፍት እንደ ተጻፈው ክርስቶስ ለኀጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደ ተጻፈውም በሦስተኛው ቀን ከሞት ተነሣ የሚል ነው። እንዲሁም ለጴጥሮስ ታየ፣ ኋላም ለአሥራ ሁለቱ ታየ። ከ500 ለሚበልጡ ተከታዮቹም በአንድ ጊዜ ታያቸው። ከእነርሱ አብዛኛዎቹ እስካሁን በሕይወት አሉ፣ አንዳንዶቹ ግን ሞተዋል። ከዚያም በኋላ ለያዕቆብ ታየ፣ ለሐዋርያትም በሙሉ ታያቸው። በመጨረሻም እንደ ጭንጋፍ ለሆንሁት ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ ያነስኩና ሐዋርያም ተብዬ ልጠራ የማይገባኝ ነኝ፤ ምክንያቱም እኔ የእግዚአብሔርን ቤተ ክርስቲያን ያሳደድሁ ነኝ። ነገር ግን እኔ አሁን የሆንሁት በእግዚአብሔር ጸጋ ነው። የተሰጠኝም ጸጋ ያለ ፍሬ አልቀረም። እንዲያውም ከሌሎቹ ይበልጥ በሥራ ደክሜአለሁ። ነገር ግን ይህን ያደረገው ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህ እኔም ሆንሁ እነርሱ የምናስተምረው ይህንኑ ነው፣ እናንተም ያመናችሁት ይህንኑ ነው። ነገር ግን ክርስቶስ ከሞት እንደ ተነሣ የምናስተምር ከሆነ ከእናንተ አንዳንዶቹ ከሞት መነሣት የለም እንዴት ይላሉ? ከሞት መነሣት ከሌለማ ክርስቶስ ከሞት አልተነሣም ማለት ነዋም። ክርስቶስ ከሞት ካልተነሣ የእኛም ትምህርት ሆነ የእናንተም እምነት ከንቱ መሆኑ ነዋ። ደግሞም እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በማስተማራችን ሐሰተኞች የእግዚአብሔር ምስክሮች ሆነናል ማለት ነዋ። እንግዲህ የሞቱት ሰዎች ከሞት ካልተነሱ እግዚአብሔር ክርስቶስንም ከሞት አላስነሳውም ማለት ነው። ምክንያቱም የሞቱት ሰዎች ከሞት ካልተነሱ ክርስቶስም ከሞት አልተነሳም ማለት ነው። ክርስቶስ ከሞት ያልተነሳ ከሆነ እምነታችሁ ከንቱ ነዋ። ገና በኀጢአታችሁ እንደ ጠፋችሁ ናችሁ ማለት ነዋ። በክርስቶስ አምነው በሞት ያንቀላፉትም ጠፍተዋል ማለት ነዋ። በክርስቶስ ተስፋ የምናደርገው ለዚህ ዓለም ሕይወት ብቻ ከሆነ ከሰዎች ሁሉ ይበልጥ የሚታዘንልን መሆናችን ነዋ። ነገር ግን ክርስቶስ ለሞቱት ከሞት የመነሳት የመጀመሪያ ምሳሌ ሆኖ በእርግጥ ከሞት ተነስቷል። ሞት የመጣው በአንዱ ሰው በአዳም ምክንያት እንደሆነ ከሞት መነሳትም የሚመጣው በአንዱ ሰው በክርስቶስ ምክንያት ነው። በአዳም ምክንያት ሰው ሁሉ እንደሚሞት እንዲሁም በክርስቶስ ምክንያት ሰው ሁሉ ሕይወትን ያገኛል። ይህም የሚሆነው በየተራ ነው። ክርስቶስ ከሞት የመነሳት የመጀመሪያው ምሳሌ ነው። በኋላም ክርስቶስ በሚመጣበት ጊዜ የእርሱ የሆኑት ከሞት ይነሳሉ። ቀጥሎም እርሱ ግዛትንና ሥልጣንን ኃይልንም ሁሉ አጥፍቶ መንግሥትን ለእግዚአብሔር አብ በሚያስረክብበት ጊዜ የዓለም ፍጻሜ ይሆናል። ምክንያቱም ጠላቶቹን ሁሉ በሥልጣኑ ሥር እስኪያደርግለት ድረስ ክርስቶስ መንገሥ ይገባዋል። ተሸንፎ በመጨረሻ የሚደመሰሰው ጠላት ሞት ነው። ምክንያቱም እግዚአብሔር ሁሉን ነገር በሥልጣኑ ሥር አድርጎለታል የሚል ተጽፏል። ነገር ግን ሁሉ ነገር በሥልጣኑ ሥር ሆኗል ሲባል ሁሉን ነገር በሥልጣኑ ሥር ያደረገለትን እግዚአብሔር አብን አይጨምርም። ሁሉ ነገር በክርስቶስ ሥልጣን ሥር ከሆነ በኋላ እግዚአብሔር አብ በሁሉ ላይ ሥልጣን እንዲኖረው ወልድ ራሱ ሁሉን ነገር በሥልጣኑ ሥር ባደረገለት በእግዚአብሔር አብ ሥልጣን ሥር ይሆናል። እንግዲህ የሞቱ ሰዎች የማይነሱ ከሆነማ ስለ ሞቱ ሰዎች የሚጠመቁ ሁሉ ትርፋቸው ምንድን ነው? የሞቱ ሰዎች ከቶ የማይነሱ ከሆነማ ሰዎች በእነርሱ ምትክ ስለ ምን ይጠመቃሉ? እኛስ ብንሆን በየሰዓቱ ለአደጋ እየተጋለጥን የምንኖረው ለምንድን ነው? ወንድሞቼ ሆይ እኔን በየቀኑ ሞት ያጋጥመኛል። ይህንንም የምነግራችሁ በጌታችን በኢየሱስ ክርስቶስ በእናንተ ላይ ያለኝ ትምክህት እርግጠኛ ስለሆነ ነው። በኤፌሶን እንደ አራዊት ከሆኑ ሰዎች ጋር የታገልኩት በሥጋዊ ምክንያት ከሆነ ትርፌ ምንድን ነው? የሞቱ ሰዎች ከሞት የማይነሱ ከሆነ ነገ ስለምን ሞት እንብላ እንጠጣ እንደ ተባለው መሆኑ ነዋ። አትታለሉ። መጥፎ ጓደኛ ጥሩውን ጠባይ ያበላሻል። ወደ ጽድቅ ሕይወት ተመለሱ፣ ኀጢአትንም አትስሩ። በእናንተ መካከል እግዚአብሔርን የማያውቁ አንዳንዶች አሉ። ይህንንም የምለው እንድታፍሩ ብዬ ነው። አንድ ሰው የሞቱ ሰዎች የሚነሱት እንዴት ነው ከሞት ሲነሱ የሚኖራቸው አካልስ ምን አይነት ነው ብሎ ይጠይቅ ይሆናል። አንተ ሞኝ፣ የምትዘራው እህል ካልሞተ ሕይወት አይኖረውም። አንተ ስትዘራም ስንዴ ወይም ሌላ እህል ብቻ ትዘራለህ እንጂ በኋላ የሚበቅለውን ተክል አይደለም። እግዚአብሔር ግን ለዘሩ እንደፈለገ አካልን ይሰጠዋል። ለእያንዳንዱም ዘር ልዩ ልዩ አካል ይሰጠዋል። ሥጋ ሁሉ አንድ አይነት አይደለም። የሰው ሥጋ አንድ አይነት ነው። የእንስሳ ሥጋ ሌላ አይነት ነው። የወፎች ሥጋ ሌላ አይነት ነው። የአሳ ሥጋ ሌላ አይነት ነው። እንዲሁም ሰማያዊ አካል አለ፣ ምድራዊ አካልም አለ። ነገር ግን የሰማያዊው አካል ክብር አንድ አይነት ነው። የምድራዊውም አካል ክብር ሌላ አይነት ነው። የፀሐይ ክብር አንድ አይነት ነው። የጨረቃ ክብር ሌላ አይነት ነው። የከዋክብትም ክብር ሌላ አይነት ነው። ምክንያቱም አንዱ ኮከብ ከሌላው ኮከብ የተለየ ክብር አለው። ከሞት የሚነሱ ሰዎች ሁኔታ ይህንኑ ይመስላል። የሚጠፋ ሟች አካል ሆኖ የተዘራው የማይጠፋ ሕያው አካል ሆኖ ይነሳል። በውርደት የተዘራው በክብር ይነሳል። ደካማ ሆኖ የተዘራው ኃይለኛ ሆኖ ይነሳል። ሥጋዊ አካል ሆኖ የተዘራው መንፈሳዊ አካል ሆኖ ይነሳል። ሥጋዊ አካል ካለ መንፈሳዊ አካልም አለ። ስለዚህ የመጀመሪያው ሰው አዳም ሕያው ፍጡር ሆነ ተብሎ ተጽፏል። የመጨረሻው አዳም ክርስቶስ ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ግን በመጀመሪያ የመጣው ሥጋዊው ነው እንጂ መንፈሳዊው አይደለም። መንፈሳዊው የመጣው ከሥጋዊው በኋላ ነው። የመጀመሪያው ሰው አዳም የተፈጠረው ከመሬት ስለሆነ መሬታዊ ነው። ሁለተኛው ሰው ክርስቶስ የመጣው ከሰማይ ነው። ከመሬት የሆኑት ከመሬት እንደተፈጠረው ናቸው። ከሰማይ የሆኑት ከሰማይ እንደመጣው ናቸው። መሬታዊውን ሰው በመልክ እንደመሰል ነው፣ ሰማያዊውንም ሰው በመልክ እንመስለዋለን። ወንድሞቼ ሆይ የምነግራችሁ ይህ ነው። ሥጋና ደም የእግዚአብሔርን መንግሥት አይወርሱም። እንዲሁም የሚጠፋው ሟች አካል የማይጠፋውን ሕያው አካል አይወርስም። እነሆ አንድ ምስጢር እነግራችኋለሁ። ሁላችንም አንሞትም፣ ነገር ግን ሁላችንም እንለወጣለን። የምንለወጠውም የመጨረሻው መለከት በሚነፋበት ጊዜ እንደ ዐይን ቅጽበት በአንድ ጊዜ ነው። መለከቱ ይነፋል፣ የሞቱትም ሰዎች የማይጠፋ ሕያዋን ሆነው ይነሳሉ፣ እኛም እንለወጣለን። ምክንያቱም ይህ የሚጠፋው የማይጠፋውን፣ ይህም የሚሞተው የማይሞተውን መልበስ አለበት። ይህ የሚጠፋው የማይጠፋውን፣ ይህም የሚሞተው የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የት ነው? ሞት ሆይ ሰውን የምትጎዳበት ኃይል የት ነው ተብሏል። የሞት መንደፊያ ኃይል ኃጢአት ነው። የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ አማካይነት ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። ለጌታ ሥራ የምትደክሙት በከንቱ አለመሆኑን አውቃችሁ ሳታቋርጡ ዘወትር የጌታን ሥራ ለመሥራት ትጉ።